Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶው ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን ቅዳሜ ምሽት ባህር ዳር ከተማ ውስጥ ሶስት አንጋፋና ታዋቂ አርቲስቶች ሊሳተፉበት በነበረው የሙዚቃ ኮንሰርት ላይ በደረሰው የቦምብ ፍንዳታ የሞተ ሰው እንደሌለና የመቁሰል አደጋ ደርሶባቸው የነበሩ የፖሊስ አባላት ሕክምና እየተደረገላቸው እንደሆነ የክልሉ መንግስት አስታወቀ።
ሁለተኛው መስፈን ምችል አይመስለኝም በበኩል ነቱ ልንገርሽ፣ በጣም ነው ያዘንኩት። በጣም ለምን የት ነው ስለዘፋኞች ምንድን ነው የሚሆነው? የእኛ ታሪክ የእኛ ፊውቸር ምንድን ነው? ይህን አላመድ ያሳደገን እናስደስታለን ብለን በጠኔ ሲደርስብን ለኔ
አላውቅም ነበር። ኮንሰርት ነው እንጂ ባላገሩ የሚለውን አላውቅም።
አርቲስት ኩኩ ሰብስቤና አርቲስት አረጋኸኝ ወራሽ ናቸው። እንደዚሁም ደግሞ በቦታው የነበሩ አንድ የአስተያየት ሰጪ በዚህ አደጋ የሞቱ ሰዎች እንዳሉና የቆሰሉትም ቁጥር 5 መሆኑን ነግረውናል። ዘገባ አለን።
ኮንሰርት ከዳሽን ቢራ ፊልም ማህበር ጋር ጨረታ ወጣ። ጨረታውን አሸነፍን። ስራውን ለመስራት ኢቨንቱን ለመስራት ማለት ነው። ዘፋኞቹ እነሱ ለማቅረብ
የሙዚቃ ኮንሰርቱን ያዘጋጀው ዩጎቢያ ኢንተርቴንመንት ባለቤት ናቸው።
ቢራው የአማራ ክልል ህዝብ ቢራ ነው። ድርጅቱም የአማራ ክልል ህዝብ ድርጅት ነው።
የክልሉ መንግስት ጉዳዮች ኮሚኒኬሽን ኃላፊ አቶ ንጉሱ ጥላሁን ናቸው።
በሌላ ዘገባ ደግሞ የኢትዮጵያ የኢንተርኔት አገልግሎትን ለተጠቃሚዎች በውድ ዋጋ የምትሸጥ ሀገር ናት ሲል አንድ ጥናት አመለከተ።
Now in the case of it
የቅድሚያ ክፍያ አገልግሎት በላፕቶፕ ላይ ለአንድ ጊግ የሚከፈለው ዋጋ መካከለኛ ገቢ ካለው የአንድ ሰው የአንድ ወር ደሞዝ 20% ያህል ነው።
ለአቅም ተመጣጣኝ የሆኑ የኢንተርኔት አገልግሎት አቅርቦት ጥምረት አሊያንስ ፎር አፎርደብል ኢንተርኔት የተባለ ዓለም አቀፍ ድርጅት ከፍተኛ አጥኚዎች ቡድን ኃላፊ ዶናርድ ታኩር ናቸው።
አሁን እንደዚህ ተመሳሳይ ጥናቶች ብዙ ናቸው የሚወጡትና መሰረታዊውን ነገር መሬት ላይ ያለውን ያገናዘቡ አይደሉም። ይሄም ከዛው አንጻር ነው የምናየው።
የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ ናቸው።
ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ ለአጠር ላሉ የምሽቱ ዜናዎች ተመልሰን መጥተናል። ቅዳሜ ምሽት ባህር ዳር ከተማ ውስጥ ሶስት አንጋፋና ታዋቂ አርቲስቶች ሊሳተፉበት በነበረው የሙዚቃ ኮንሰርት ላይ በደረሰው የቦምብ ፍንዳታ የሞተ ሰው እንደሌለና የመቁሰል አደጋ ደርሶባቸው የነበሩ የፖሊስ አባላት ሕክምና እየተደረገላቸው እንደሆነ እንደዚሁም ታክመው ወደ ቤታቸው መሄዳቸውን የክልሉ መንግስት አስታወቀ። ባህር ዳር ከተማ የሚኖሩና ስማቸው እንዲጠቀስ ያልፈለጉ ነዋሪ በፍንዳታው 2 የፌዴራል ፖሊስ አባላት መሞታቸውንና 5 ሰዎች መቁሰላቸውን ተናግረዋል። ኮንሰርቱ የተዘጋጀው ዳሽን የተሰኘው ቢራ አዲስ ለጀመረው ባላገሩ የተሰኘ ቢራ ማስታወቂያ በመሆኑ ፍንዳታው የደረሰው ይህን የተቃወሙ ሰዎች የጣሉት ቦምብ ሊሆን እንደሚችል ተጠቁሟል። አርቲስቶቹ የሙዚቃ ኮንሰርቱ ለምን ዓላማ እንደተዘጋጀ እንደማያውቁ ገልጸው እንደማንኛውም የሙዚቃ ኮንሰርት ሁሉን ለአንድ የሙዚቃ ባለሙያ የሚያስፈልገውን ድርድር አድርገው እንደሄዱ ይናገራሉ። ፍንዳታው ሲደርስ መድረክ ላይ የነበረችው ኩኩ ሰብስቤ እኔ እንደ ማንኛውም የሙዚቃ ኮንሰርት ዘፈኔን ዘፍኝ ህዝብ ላስደስት ነው የሄድኩት። ህዝብን የሚያበሳጭ ነገር ለመስራት እንዴት እደፍራለሁ ብላናለች። ኮንሰርቱን ያዘጋጀው የዩጎቪያ ኢንተርቴንመንት ባለቤት አቶ ብርሃነ ተድላ በበኩላቸው ኮንሰርቱን ለማዘጋጀት የወጣውን ጨረታ አሸንፈው ስራ መጀመራቸውን ተናግረዋል። አድማጮች፣ የዚህን ዜና ዝርዝር ወደ በኋላ ላይ ይዘን እንመለሳለን።
ወደ ሶማሊያ ነው የምናመራው። በከባድ ድርቅ በተመታችውና ቸነፈር በተጋለጠችው ሶማሊያ የተራቡ ልጆች ቁጥር እያሻቀበ መሆኑን የተባበሩት መንግስታት የህጻናት መርጃ ድርጅት አስታወቀ። በዚህ የአውሮፓውያን 2017 ዓ.ም ተመረተ መጨረሻ ከ1.4 ሚሊዮን በላይ የሶማሊያ ህጻናት ይራባሉ፣ ከመካከላቸው 275,000 የሚሆኑት ይሞታሉ ብለዋል። ዩኒሴፍ ቃል አቀባይ ማርክሲ ማርካዶ ሲናገሩ ህጻናቱ በከባድ የምግብ እጥረት ሲጎዱ ይበልጡኑ ለበሽታዎች ይጋለጣሉ ብለዋል። በተቅማጥና በኮሌራ ምክንያት የሰውነታቸው ፈሳሽ ሲሟጠጥ በሰዓታት ውስጥ ሊሞቱ እንደሚችሉም አክለው ተናግረዋል።
ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና የሩሲያ ፕሬዝዳንት ቭላድሚር ፑቲን ዛሬ በስልክ ይነጋገራሉ። ባለፈው ወር ዩናይትድ ስቴትስ ሶሪያ ውስጥ ወታደራዊ ጥቃት ማካሄዷን ሩሲያ ካወገዘች ወዲህ ሁለቱ መሪዎች ሲነጋገሩ የመጀመሪያ ጊዜ ይሆናል። ትራምፕ እና ፑቲን ሊነጋገሩ እቅድ መያዙን ዋይት ሀውስ እና ክሬምሊን አረጋግጠዋል። በምን ርዕስ ላይ እንደሚወያዩ ግን አልገለጹም። ሁለቱ መሪዎች የሶሪያን የእርስ በርስ ጦርነትና ሚስተር ፑቲን ፕሬዚዳንት ባሻር አልአሳድን መደገፋቸውን በተመለከተ ይነጋገራሉ ተብሎ ይጠበቃል። ፕሬዚዳንት ትራምፕ በፕሬዚዳንታዊ ምርጫው ካሸነፉ ወዲህ ከሩሲያው መሪ ጋር በስልክ ሲነጋገሩ ሶስተኛ ጊዜያቸው ይሆናል። ባለፈው ወር ሩሲያ ሴንት ፒተርስበርግ ከተማ የደረሰው የሽብር ጥቃት በኋላ፣ ከዚያ በፊት ደግሞ ሚስተር ትራምፕ ቃለ መሐላቸውን ካካሄዱ በኋላ መነጋገራቸው ይታወሳል። ሚስተር ትራምፕ ከሩሲያው መሪ ጋር ተባብረን ሽብርተኝነትን እንደምንዋጋ ተስፋ አለኝ ብለው በምረጡኝ ዘመቻቸው ወቅት ሲናገሩ እንደነበር ሲታወስ፣ በቅርቡ ግን የዩናይትድ ስቴትስና የሩሲያ ግንኙነት ከምንጊዜው የሚበልጥ የተዳከመ ደረጃ ላይ ይገኛል ማለታቸውም ይታወሳል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ኤፍቢአይ የዩናይትድ ስቴትስ ምክር ቤት በፕሬዝዳንታዊ ምርጫ የሚስተር ትራምፕ የምረጡኝ ዘመቻና የሩሲያ ግንኙነት የሩሲያ ጣልቃ ገብነትን በተመለከተ ምርመራቸውን ቀጥለዋል።
በመጨረሻ ዘገባ አጠር ያለውን ዜና አድርሰናችሁ ወደ ዝግጅቶቻችን እንመለሳለን። ደቡብ ኮሪያ ነው የምንሄደው። ደቡብ ኮሪያ ውስጥ እየተተከለ ያለው የሚሳይል መከላከያ አሁን ከሰሜን ኮሪያ ሚሳይል ቢተኮስ ሊከላከል የሚችልበት ደረጃ ላይ መሆኑን የዩናይትድ ስቴትስ የጦር ኃይል አስታወቀ። በእንግሊዝኛ አጽሮት ቃል ታድ ተርሚናል ሃይድ አልቲቲዩድ ዲፌንስ ተብሎ የሚጠራው የከፍታ የሚሳይል መከላከያ የመጀመሪያ ደረጃ ብቃት ያለው መሆኑ የዩናይትድ ስቴትስ የመከላከያ ባለስልጣናት አስታውቀው፣ ነገር ግን ሙሉ በሙሉ ስራ ላይ እንዲውል በቀጣዮች ወራት ግንባታው መቀጠል እንዳለበት ጨምረው ገልጠዋል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዝግጅቶቻችን ልመልሳችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና
ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ቅዳሜ ምሽት ባህር ዳር ከተማ ውስጥ ሶስት አንጋፋ ታዋቂ አርቲስቶች ሊሳተፉበት በነበረው የሙዚቃ ኮንሰርት ላይ በደረሰው የቦምብ ፍንዳታ የሞተ ሰው እንደሌለና የመቁሰል አደጋ ደርሶባቸው የነበሩ የፖሊስ አባላት ሕክምና እየተደረገላቸው እንደሆነ የክልሉ መንግስት አስታወቀ። በባህር ዳር ከተማ የሚኖሩና ስማቸው እንዲጠቀስ ያልፈለጉ ነዋሪ በፍንዳታ ሁለት የፌዴራል ፖሊስ አባላት መሞታቸውንና አምስት ሰዎች መቁሰላቸውንም ተናግረዋል። ኮንሰርቱ የተዘጋጀው ዳሽን የተሰኘው ቢራ አዲስ ለጀመረው ባላገሩ ለተሰኘው ቢራ ማስተዋወቂያ በመሆኑና ፍንዳታውን ያደረሱት ይህን የተቃወሙ ሰዎች ሊሆኑ እንደሚችሉ ጠቁመዋል። አርቲስቶቹ የሙዚቃ ኮንሰርቱ ለምን ዓላማ እንደተዘጋጀ እንደማያውቁ ገልጸው፣ እንደማንኛውም የሙዚቃ ኮንሰርት ሁሉ ለአንድ የሙዚቃ ባለሙያ የሚያስፈልገውን ድርድር አድርገው እንደሄዱ ይናገራሉ። ፍንዳታው ሲደርስ መድረክ ላይ የነበረችው ኩኩ ሰብስቤ እኔ እንደ ማንኛውም የሙዚቃ ኮንሰርት ዘፍኜ ህዝብ ላስደሰት ነው የሄድኩት፣ ህዝብን የሚያበሳጭ ነገር ለመስራት እንዴት እደፍራለሁ ስትል ጠይቃለች። የኮንሰርቱ አዘጋጅ ዩጎቪያ ኢንተርቴንመንት ኮንሰርቱ ለማዘጋጀት የወጣው ጨረታ አሸንፈን ነው የሰራ ነው ብለዋል። ጽዮን ግርማ ዝርዝር አላት።
አርቲስት ኩኩ ሰብስቤ ቅዳሜ ምሽት በባህር ዳር ከተማ ለተዘጋጀው የሙዚቃ ኮንሰርት ከአዘጋጆቹ ጥያቄ ሲቀርብላት እንደ ማንኛውም የሙዚቃ ዝግጅት ከማን ጋር እንደምትሰራ፣ ሙዚቃውን የሚጫወተው ባንድ ማን እንደሆነ ብቻ ጠይቃ ወደ ስፍራው እንደሄደች ትናገራለች። ማምሻውን ኩኩን አነጋግሬያት ነበር።
እኔ በእኔ በኩል ያለው ነገር ስራ አግኝቼ መሄዴን ብቻ ነው የማውቀው። ባህር ዳር ህዝብ ለማስደሰት ስራዬን ለመስራት ዘፈኔን ለመስፈን እዛ ተገኝቼ ህዝቡን ለማስደሰት እንደ ዘፋኝነቴ ያ ነው የኔ ምኞትም ፍላጎትም። እስከ ዛሬም ስሰራ እንደኖርኩት እና በማላውቀው ነገር በድንገት የማውቀው ነገር ተኩስ ሲተኮስ እና ሲፈነዳ የሆነ ነገር ነው የማውቀው። ከዛ ከስቴጅ ወረድኩ፣ በአንዱም ተከትሎኝ ወረደ። በቃ አትሊስት እግዚአብሔር በሰላም ደግሞ አወጣል።
መቼ ነበር የሄድሽው? ማን ነበር ያናገረሽ? ምንድን ነበርስ ኮንሰርቱ?
ኮንሰርቱ ስፖንሰር ያደረገን ቢራ ነው፣ ባላገሩ የሚባል ቢራ። እና እኔ ምልሽ ለእያንዳንዱም ግን ከእግዚአብሔር ጋር ወት ለመናገር ይሄንን መቼም በዘፋኝ ላይ የመጣብንን አደጋ ይሄ ነው ብዬ ልናገር አልችልም። በየምክንያቶቹ በማናውቀው ነገር እኛ ፖለቲሽያን አይደለንም፣ እኛ ዘፋኞች ነን። የምናውቀው ነገር ሄደን ህዝብ ማዝናናታችንን ነው። ውስጡ ያለውን በቢሃይንድ በሲን ያለውን ነገር ደግሞ እንደገና ሌላ ሆምወርክ ነው መመርመር። ለአንድ አርቲስት ደስተኛ ሆኖ ህዝብ ማስደሰት ነው ስራው። ያን ሁሉ ደግሞ ምርመራ ውስጥ መግባት እንደምን አስበዋለሁ? በምንስ አስቤው? በዚህም ላይ ደግሞ ማናችንም አልተነጋገርን። የመሐሙድ አሙድ ቀረ ብዬ ነው እንጂ የማስበው ኮንሰርቱን ካንስል አረገ ብዬ ማናቸውንም አላሰብኩም። አልተገናኘንም። እኔ ካረገኝም ጋር አላወራሁም። የማውቀው ነገር ስራ ይገ በተለይ እጀ ስራ የመስራቴን ብቻ ነው የማውቀው። እና እንዲህ ያለ ነገር ሲደርስብኝ ከደነጋጤ በቃ ሌላ ምንም ነገሮች ነገር የለኝ፣ አላውቅም። ምንም
ምንድን ነው ምክንያቱ ይታወቃል?
አዎ፣ ምክንያቱንም ለምን እንኳን ምክንያት እንደሆነ በጣም አሁን ቁጥ ውስጤ ስለተቆጣ ሁሉ አልፈልግም ላውቅም። ምክንያቱም የእኔ ስራዬ ህዝብ ማስደሰት ነው፣ የህዝብ አስደሳች ነኝ። እና እንዲህ ያለ ሰዎች ካሉ ከፖለቲካ ጋር እየተያዘ እኛን ለማጥቃት የሚፈለግ ስራ ከሆነ ህዝቡን የማያስደስት የመንግስት የማያስደስት ከሁለቱም ወገን የማያደርገን ነገር ከሆነ እኛ የማይመለከትን ጉዳይ ውስጥ ነው። ይሄንን ማድረግ ያለባቸው ቢራውን ያስመጡት ሰዎች ጋር ነው እንጂ ጥላቸው መሆን ያለበት ከአርቲስቱ ጋር ሊሆን አይገባም። እኔ ልጅ ላሳደግ፣ እኔ ልሰራ፣ እኔ ልኖር ነው እኮ። እንዴ ምን ማለትሽ ነው? አንድ ፖለቲከኛ ነብሎ አንድ ታክሲ ነጂ ከመኪና ያወርደዋል አንዱን? ወይስ ጥርስ ሐኪም ቤት ጋር ላይሄድ ነው? ወይስ አልታከምም ሊል ነው? ማን ማንን ያውቃል? በምንስ ይገባኛል? እኔ ስራዬን መስራቴን ነው እንጂ የማውቀው። ምናልባት ቀደም ብሎ የተረዱ ሊኖሩ ይችላሉ፣ እነ መሐሙድ አውቀው ሊሆን ይችላል። እኔ ግን አላውቅም። ምንም እኔ የማውቀው ስራዬን መስራቴን ነው። ሞቼም እኮ አርፌ ነበር፣ በሞትም እኮ ይኸው ነበር። ገባሽ እንዴ? ለእኔ እኮ ነው ጉዳቱ እውነት። ይሄ ነገር ጥሩ ነገር መስሎ ቢታይ ኖሮ ሄዳለሁ ብለሽ ነው እንዴ?
መስፈን ጀምረሽ ነበረ? ዘፈኑ እስቲ ንገሪኝ።
ምንድን ያለው ነው? እኔ እየዘፈንኩ ነው። ይሄ ሆኖ ሀፕን ያደረገው ያኔ ነው።
ገና መስፈን መጀመርሽ ነው ወይስ ከዛ በፊት ዘፈን ነበር?
ከዛ በፊት አንድ ሁለት ዘፋኞች ዘፍነዋል። እኔ ስዘፈን እኔ በምወጣበት ሰዓት ላይ ነው የሆነው።
የቱ አካባቢ ነው ፍንዳታው የተከሰተው?
ምንም በዛ ሰዓት ላይ እኔ እንግዲህ በህይወቴ በሙሉ የምልሽ እዚህ አይነት ኤክስፒሪየንስ ውስጥ ኖሬ አላውቅም። የቱ ጋር ይሁን የቱ ጋር ምን አውቃለሁ ብለሽ ነው? የማውቀው ነገር የሆነ ድምፅ ስሰማ ብቻ ነው፣ እሱን ነው የማውቀው። እና ሮጬ ከወደ ባክስቴጅ መሮጤን እና በአንዱን በቃ ከደበረ ተከትሎ እንደወረደ ነው የማውቀው። ኦፕን ኤር ነው።
ብዙ ሰው ነበር?
አዎ ሰው ነበር። በጣም እጅግ በጣም ብዙ ሰው ባይባልም በደንበኛ መጠነኛ ሰው ነበር። ሾውን ተሰብስቦ ለመስራት ያልብቁ ሰው ነበር። አትሊስት
የተጎዳ ሰው አለ ከእናንተ በኩል ከባንዱ አካባቢ?
የለም፣ እግዚአብሔር የተመሰገነ ይሁን፣ ማንም አልተጎዳም።
በሌላ የተጎዳ ሌላ አካባቢ እዛው ኮንሰርቱ ላይ ከነበረ ሰው የተጎዳ አለ? የሰማሽው?
አልሰማሁኝም። በእኛ በኩል ግን የተጎዳ ሰው የለም። በቃ ከዛ እኛ ወረድን፣ ወደ ቤታችን ሄደን ሁላችንም ሾው ተቋረጠ፣ አለቀ።
ከዛ በኋላ ምክንያቱን ለማጣራት አልሞከርሽም?
እኔ የምልሽ ሁለተኛ እንኳን ይሄን ላጣራ ከመናደድ ብዛት ሁለተኛ መስፈን የምችል አይመስለኝም። በበኩሌ እውነቱን ልንገርሽ በጣም ነው ያዘንኩት። በጣም ለምን የት ነው ስለ ዘፋኝ ውስጥ ምንድን ነው የሚሆነው? የእኛ ታሪክ የእኛ ፊውቸር ምንድን ነው? ይህን ያህል ዓመት ያሳደገን እናስደስታለን ብለን በጠኔ ሲደርስብን ለእኔ ሳድ ነው። ገና ነኝ እሱ ላይ ለመድረስ እሱን ለመናገር ገና ነኝ። ለመስፈን እንደዚህ ትልቅ ኮንሰርት ላይ ሄዶ ፊር ላይ ነኝ ገና ፍርሀት ውስጥ ነኝ ያለሁት። አላውቀው።
በማን ነው ያዘንሽው? ሀዘን የተሰማሽ እንደዚህ
እንዴ በማት ያለሽ እንደዚህ አይነት ነገር የሚምልሽ ሲፈነዳ አንድ ነገር ሲመጣና እንደዚህ ጥይትና መትረየ ስትሰሚ በእኔ ቦታ ብትሆኝ አርቲስት ሆነሽ እንግዲህ ዘፈን እኮ ማለት ህዝብን የሚያስደስት ደስ የሚል ነገር ዘፋኙም ተደስቶ ህዝቡም ተደስቶ እኮ ሊለያይበት በማታውቂው ነገር በተለይ በቢራዎች እንትን አላወቅኩም እኔ ምን እንደሆነ እንኳን። እነሱን ደግሞ ለሚመለከተው ክፍል መጠየቅ ይሻላል። እኔ የራሴን ድርሻ ነው የምነግርሽ፣ የተሰማኝን ፔን ነው የምነግርሽ።
ኮንሰርቱ እንደ ማንኛውም የሙዚቃ ኮንሰርት ነው ተብሎ ነው አንቺ የተነገረሽ?
ነው እንጂ አለበለዚያማ እንዴትስ እደፍራለሁ? እንዴትስ ህዝብን የሚያበሳጭ ነገር ከሆነ እኔ እኮ የህዝብ ልጅ ነኝ እኮ እንዴት አድርጌ እደፍራለሁ? ይሄን ነገር እንደ ማንኛውም ሁሉ ጊዜ እኮ ይደረጋል። ሁሉም ቢራ እንትን ያደርጉሻል፣ ስፖንሰር ያደርጋሉ። እኔ በምን አውቃለሁ? ባላገሩ የሚባል ቢራ አዲስ ነው የመጣው ስፖንሰር አደረገች ተብዬ ስባል እሺ ብዬ ነው የምመጣው።
እንጂ በምን ወደ ኋላ አድርገሽ ታስቢያለሽ? እንዴት አድርጌ በምን አስበዋለሁ? አሁን ግን ለወደፊቱ ሁለተኛ ሌላ ደግሞ ትርፍ ስራ ልንሰራ ነው። ፍርሃትም ሊደርስብን ነው።
በባህር ዳር ከተማ የሚኖሩና ስማቸው እንዲጠቀስ ያልፈለጉ ነዋሪ ቅዳሜ ምሽት በተከሰተ ፍንዳታ 2 የፌዴራል ፖሊስ አባላት ህይወታቸው ማለፉን መስማታቸውን እንደዚሁም 5 ሰው መቁሰሉን እንደሰሙ ተናግረዋል። ፍንዳታው የደረሰው ዳሽን ቢራ የፓርቲ ንብረት ነው የሚሉ፣ ኮንሰርቱ ደግሞ ባላገር የተሰኘውን አዲሱን የዳሽን ቢራ ለማስተዋወቅ የተዘጋጀ በመሆኑ ይህ ደግሞ ህዝብ ይሄንን ስለሚቃወም ነው ፍንዳታው የደረሰው የሚል ሀሳብ እንዳለ ተናግረዋል። አርቲስት አረጋኸኝ ወራሽ በዚህ ኮንሰርት ላይ ለመዝፈን ተጋብዞ የነበረ ሲሆን ባህር ዳር ከደረሰ በኋላ ባላገር የተሰኘው ቢራ ባላገር ኢንተርቴንመንት ከሚለው ጋርና የኢንተርቴንመንት ዝግጅቶችን ከሚያዘጋጀው እሱ ራሱ ከሚሳተፍበት ከአርቲስት አብርሃም ወልዴ ጋር የተመሳሰለ ስለሆነ ኮንሰርቱን ጥሮ መምጣቱን ተናግሯል። የኮንሰርቱ አዘጋጆች የዩጎቪያ ኢንተርቴንመንት ባለቤት አቶ ብርሃነ ተድላ በበኩላቸው ኮንሰርቱን ያዘጋጁት ዳሽን ቢራ ባወጣው የጨረታ ማስታወቂያ ተወዳድረው እንደሆነና ኮንሰርቱ ደግሞ የተዘጋጀው ባላገር የተሰኘውን ቢራ ለማስተዋወቅ እንደሆነ ገልጸዋል። አርቲስት አረጋኸኝ ወራሽን በተመለከተ ከመጣ በኋላ ባህር ዳር ከተማ ገብቶ ከዛ ኮንሰርቱ ላይ እንዳልተሳተፈ ሲገልጽ፣ አርቲስት መሐሙድ አህመድ ግን መጀመሪያውኑ ቢራ ይዤ አላስተዋውቅም በሚል ከዛ በኋላ ደግሞ በክፍያ ምክንያት ኮንሰርቱ ላይ ሳይገኙ እንደቀሩ ገልጸዋል። የአማራ ክልል ኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁን በበኩላቸው በፍንዳታው የሞተ ሰው የለም፣ 2 የፌዴራል ፖሊስ አባላት ተጎድተው ሕክምና ተደርጎላቸው ወደ ቤታቸው ተመልሰዋል ብለዋል። እንደዚሁም ደግሞ ባላገር ቢራንና ዳሽን ቢራን በተመለከተ የህዝብ ንብረት ነው ሲሉ መከራከሪያ አቅርበዋል። ፓርቲው ቢራው ንግድ ድርጅት ባለመሆኑ የቢራው ባለቤት አይደለም፣ ፓርቲው የህዝብ ነው ብለዋል። አድማጮች፣ ይህንን ዜና በተመለከተ ከምሽቱ 3 ሰዓት በሚኖረን ሙሉን ይዘን እንመለሳለን።
እያደመጣችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በኢትዮጵያ የኢንተርኔት ተጠቃሚዎች አገልግሎቱን ለማግኘት የሚያወጡት ወጪ በጣም ውድ መሆኑን ለአቅም ተመጣጣኝ የሆኑ የኢንተርኔት አገልግሎት አቅርቦት ጥምረት አሊያንስ ፎር አፎርደብል ኢንተርኔት የተባለ ዓለም አቀፍ ድርጅት ጥናት አመለከተ። ተቋሙ ዝቅተኛና መካከለኛ ገቢ ያላቸው ሀገራት ባወዳደረው ጥናቱ ከ58 ሀገራት ኢትዮጵያን 55ኛ ደረጃ ላይ አስቀምጧታል። የድርጅቱ ከፍተኛ አጥኚዎች ቡድን ኃላፊ ዶናራሽ ታኩር ለአሜሪካ ድምጽ እንደተናገሩት በኢትዮጵያ የኢንተርኔት ተጠቃሚ ለመሆን ከወራዊ ገቢ ላይ 20% ወጪ ማድረግ ያስፈልጋል ብለዋል። የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ በበኩላቸው በሁለት መንገድ መረጃው ትክክለኛ አይደለም ሲሉ መከራከሪያ ያቀርባሉ። በኦሬገን ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ የዶክትሬት ጥናታቸውን በማገባደድ ላይ የሚገኙት አቶ እንዳልካቸው ጫላ ደግሞ እንዲህ ያሉ ጥናቶች የተጨበጠ የተጠቃሚ መረጃን መሰረት አድርገው የሚሰሩ በመሆናቸው ለመካድ የሚመቹ አይደሉም ይላል። ጽዮን ግርማ ዝርዝር አላት። ኢትዮጵያ ኢንተርኔት አገልግሎት ለተጠቃሚዎች በውድ ዋጋ የምትሸጥ ሀገር ናት ሲል አንድ ጥናት ያመለከተውን እንቀጥላለን።
ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት የሆነው አሊያንስ ፎር አፎርደብል ኢንተርኔት የተባለው ዓለም አቀፍ ድርጅት የኢንተርኔት አገልግሎት አቅርቦትን በሚተነትነው የ2017 ሪፖርቱ 58 ዝቅተኛና መካከለኛ ገቢ ያላቸውን ሀገራት አወዳድሮ ኢትዮጵያን በ55ኛ ደረጃ ላይ ኢንተርኔትን በውድ ዋጋ ለተጠቃሚዎቿ የምትሸጥ ሀገር ብሏታል። ከኢትዮጵያ በውድነት የተከተሉት ሴራሊዮን፣ ሄይቲና የመን ናቸው። ርካሽ አገልግሎት በመስጠት ኮሎምቢያ ቀዳሚውን ስፍራ ይዛለች። ከ27 የአፍሪካ ሀገራት ደግሞ በውድነቷ 26ኛዋ ሀገር ተብላለች ኢትዮጵያ በጥናቱ መሰረት። ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት ወይም አፎርደብል ኢንተርኔት የከፍተኛ አጥኚዎች ቡድን ኃላፊ ዳናራጅ ታኩር ለአሜሪካ ድምጽ እንደተናገሩት ድርጅታቸው ዓለም አቀፍ እውቅና ያለው በርካታ የቴክኖሎጂ ድርጅቶች፣ መንግስትና የጥናት ተቋማት ባለድርሻ እንደሆኑበት ይናገራሉ። በአጠቃላይ የኢንተርኔት አገልግሎት ዋጋ ተመጣጣኝነት በአፍሪካ እስካሁን በአስቸጋሪ ደረጃ ላይ እንደሚገኝ ገልጸው ጥናቱ የተሰራው በአንድ ሀገር ውስጥ አንድ ሰው 1 ጊጋባይት ወይም 1 ጂቢ የኢንተርኔት አገልግሎት ለማግኘት ምን ያህል ገንዘብ ያወጣል የሚለው ሚዛን ላይ ተቀምጦ ነው ብለዋል። በዚህ መለኪያ መሰረትም የኢንተርኔት ክፍያ ዋጋ ተመጣጣኝ ነው የሚባለው አንድ ሰው ከወር ገቢው ከሁለት በመቶ ያነሰውን አውጥቶ 1 ጊጋባይት የኢንተርኔት አገልግሎት ማግኘት ሲችል ነው ይላሉ። በዚህ መሰረት ኢትዮጵያን በተመለከተ የተገኘው ውጤት እጅግ የተራራቀ ነው ይላሉ ሚስተር ዳናራሽ ታኩር።
Now in the case of Ethiopia, what our analysis showed is that in 2015
የኢትዮጵያን የኢንተርኔት አገልግሎት ዋጋ ክፍያ በተመለከተ እንደ አውሮፓውያን የዘመን አቆጣጠር በ2015 የቅድሚያ ክፍያ አገልግሎት በላፕቶፕ ላይ ለአንድ ጊግ የሚከፈለው ዋጋ መካከለኛ ገቢ ካለው የአንድ ሰው የአንድ ወር ደሞዝ 20 በመቶ ያህል ነው። ስለዚህ በቀላሉ መገመት ይቻላል የምትኖረው ኢትዮጵያ ውስጥ ነው። የወር ደሞዝህን መጠን ታውቃለህ። ከዚያ ውስጥ ነው 20 በመቶውን ለአንድ ጊግ ለኢንተርኔት አገልግሎት ወጪ የምታደርገው። ይህ በጣም ትልቅ ወጪ ነው። ለዚህም ነው በእኛ ግምገማ በጣም ውድ ነው የምንለው። በዚህም ሳቢያ በዚህ ሪፖርት መሰረት የአካባቢው መንግስታት በተለይም እንደ ኢትዮጵያ መንግስት ያሉት የኢንተርኔት አገልግሎት ዋጋን ለመቀነስ የሚያስችሏቸው ዘዴዎች የተዘረዘሩት።
ጥናቱ ማንኛውም ሰው ኢንተርኔት የማግኘት መብቱ ሊከበር እንደሚገባ ይጠቅስና የኢትዮጵያ መንግስትም ሆነ ሌሎች ለኢንተርኔት አገልግሎት ውድ ዋጋ የሚያስከፍሉ ሀገራት ዋጋ ሊቀንሱ የሚችሉባቸው መንገዶች ይዘረዝራል። የኢትዮ ቴሌኮም የኮርፖሬት ኮሙኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ በሁለት መንገድ ይህ ጥናት ትክክለኛ መረጃ አልያዘም ይላሉ።
አንደኛው አሁን ለምሳሌ ITU እና የመሳሰሉት ዓለም አቀፍ ተቋማት የሚያጠኑት ጥናት አለ። በተለይ ከዚህ ታሪፍ ጋር በተገናኘ በነገራችን ላይ ከ4 እና 5 አመት በፊት ኢትዮጵያ ከአፍሪካ 3 ውድ ታሪፍ ካላቸው ሀገሮች አንዷ ነበረችና በዚያን ጊዜ ወደ 85% ታሪፍ ተቀንሷል። 85% ከነበረው ማለት ነው። አሁን አንቺ የገለጽሽው ደግሞ የኢንተርኔት ዳታ ታሪፍ ከአንድ አመት በፊት እንደዚሁ በተመሳሳይ መልኩ ተቀንሷልና አሁን ዋናው መሰረታዊው ነገር ይሄ ዳታው ትክክል ያለ መሆኑ እሱም ብቻ ሳይሆን በነገራችን ላይ እነዚህን ዳታ ጥናት አጥንተው የሚሰሩ ዓለም አቀፍ ውቅና ያላቸው አሉ። ለምሳሌ እንደ ITU ኢንተርናሽናል ቴሌኮሙኒኬሽን ዩኒየን የመሳሰሉ ክሬዲብል የሆኑ እና ዓለም አቀፍ ባለቤት የሚሆኑ ማለት የዚህ ዘርፍ ባለቤት የሆኑ እና አሁን እንደዚህ ተመሳሳይ ጥናቶች ብዙ ናቸው የሚወጡትና መሰረታዊውን ነገር መሬት ላይ ያለውን ያገናዘቡ አይደሉም። ይሄም ከዛው አንጻር ነው የምናየው።
አቶ አብዱራሂም ጥናቱን የሰራው ተቋም የኢትዮ ቴሌኮም አገልግሎት ገጠር ውስጥ ድረስ ወርዶ የሚሰጠውን አገልግሎት ያላገናዘበ ጥናት ማጥናቱን ገልጸው ከዚህ በተጨማሪም ኢትዮ ቴሌኮም በቅርቡ ያደረገውን የዋጋ ማስተካከያ ያላካተተ ነው ብለውታል። ለተቋሙ የጥናት ቡድን ኃላፊ ዳናራሽ ታኩር በኢትዮጵያ መንግስት በኩል የሚነሳውን የጥናቱን ተአማኒነት ጥያቄ አንስቼላቸው ነበር። ድርጅታቸው ጥናቱን ሲሰራ የተጠቀመባቸው መንገዶችና ያካተታቸው መረጃዎች ተአማኒነታቸው ምን ያህል እንደሆነም ጠይቂያቸዋለሁ።
And that's an important question. Develop the findings of the report. We have to use many different sources of data.
ይህ በጣም ጥሩ ጥያቄ ነው። ከዚህ ሪፖርት ድምዳሜ ላይ ለመድረስ በጣም ብዙ መረጃዎችና አሃዞችን ነው የተጠቀምነው። ሆኖም ከምንጮቻችን የምናገኛቸው መረጃዎች ተአማኒና የታወቁ መሆናቸውን ማረጋገጥ ነበረብን። ሪፖርቱ የመክፈል አቅምን ካጠቃቀም ጋራ መመዘን የሚያስችል ወይም የሚባለውን መመዘኛ ያካተተ ነው። የዚህም መመዘኛ በመሰረቱ መንግስታት የኢንተርኔት አገልግሎት ዋጋን ለመቀነስ ምን ያህል ጥረት እንደሚያደርጉ ያሳያል። ስለዚህ ለምሳሌ እንደ ዓለም ባንክ ካሉ ተቋማት እንደ ዓለም አቀፉ የቴሌኮሙኒኬሽን ህብረትና ሌሎች ተመሳሳይ የታወቁ ድርጅቶች የሚያቀርቧቸውን መረጃዎችም እንጠቀማለን። በተጨማሪም እኛ ራሳችን በ58ቱ ማገሮች ያካሄድናቸውን ጥናቶች ውጤት ተጠቅመናል። እነኚህ ጥናቶች የተካሄዱትም በአካባቢው ባሉ ልሂቃን ነው። ስለዚህ ጥናቱን ለማቅረብ ብዙ ምንጮችን እንጠቀማለን። ምንጮቹ ግን ታማኒና የታወቁ መሆን አለባቸው። እናም የሪፖርታችን ውጤት ይፋ ከተደረገ በኋላ ሌሎች ድርጅቶች የራሳቸውን ግምገማ መጠቀም ወይም ማድረግ ይችላሉ።
በኦሪገን ዩኒቨርሲቲ የጋዜጠኝነትና የኮሙኒኬሽን ጥናታቸውን በማገባደር ላይ የሚገኙት አቶ እንዳልካቸው ኃይለ ሚካኤል እንዲያሉ ጥናቶች ፊት ለፊት የሚታዩ ግልጽ የሆኑ የክፍያ ታሪፍን መሰረት አድርገው ስለሚሰሩ በኢትዮጵያ የኢንተርኔት አገልግሎት ውድ መሆኑን ማስተባበልም ሆነ መካድ አይቻልም ይላሉ።
ያወጣው የዋጋ ታሪፍ ርካሹ የሚባለው ነው። ርካሽ የሚባለው እንግዲህ የነበረው ፓኬጅ የዋጋ ፓኬጅ 500 ሜጋቢትን ከ3000 ብር ባላነሰ ማለት ነው። ይሄ ማለት እዚህ መስፈርት መሰረት ኢንተርኔት አሁንም ኢትዮጵያ ውስጥ በጣም ውድ የሆነ ኢንአክሰሰብል የሆነ ጥቂት ብቻ ሰው ሊያገኘው የሚችል ኮሞዲቲ ነው ማለት ነው። እና ይሄ አዲሱ የወጣው ሪፖርት እነኚህን ሁሉ ከግምት ውስጥ አስገብቶ የተሰራ ሪፖርት ነው ማለት ነው።
ሚስተር ዳናሽ እንዲህ ያሉ ጥናቶች የሚሰሩት በበርካታ ምክንያት ነው፣ ዋናው ግን ህዝብን ተጠቃሚ የሚያደርጉ ፖሊሲዎች ሀገራት መቅረጽ እንዲችሉ ነው ይላሉ።
I think a report like this is very important because I said fundamentally we are interested in getting and seeing more people come online and use the internet.
እንደማምነው ሪፖርቱ በጣም ጠቃሚ ነው፣ ምክንያቱም ዋናው አላማችን ተጨማሪ ሌሎች ህዝቦች የኢንተርኔት ተጠቃሚ እንዲሆኑ ማስቻል ነው። በጣም ብዙ ማህበራዊና ኢኮኖሚያዊ እንዲሁም ፖለቲካዊ ጥቅሞች ወይም ጉዳዮች አሉት ኢንተርኔት ለህዝብ፣ ለንግድ፣ ለመንግስታት፣ ለትምህርት ተቋማት፣ ለሁሉም። ስለዚህ አላማችን ይህ ከሆነ ህዝብ በስፋት የኢንተርኔት አገልግሎት እንዳይጠቀም እንቅፋት የሚደቅኑ ፖሊሲዎችን ማስወገድ ነው።
የኦሪገን ዩኒቨርሲቲው አቶ እንዳልካቸው ኢትዮጵያ ውስጥ ኢንተርኔት ውድ ከሆነባቸው ዋነኛ ምክንያቶች አንዱ አገልግሎቱ የሚቀርበው በአንድ ኩባንያ ብቻ፣ እሱም በመንግስት ኩባንያ መሆኑን ይላሉ። ኢትዮ ቴሌኮም በዚህ የኢትዮጵያ ዓመት የመጀመሪያ 6 ወራት ብቻ 11.91 ቢሊየን ብር ያልተጣራ ትርፍ ማግኘቱን በቅርቡ ማስታወቁ ይታወሳል። እየተከታተላችሁ የምትገኙት እንግዲህ ጋቢና ቪኦኤ ነው። ዛሬ ቴዲ አፍሮ ሙሉ አልበሙን ለአድማጮቹ እንዲደመጥ አድርሷል። እንግዲህ እስቲ ዲጄ ፋትሱ እዚህ ስቱዲዮ ይገኛል። እስቲ ስለ ቴዲ አፍሮ አልበም በተመለከተ
ያው ሙዚቃውን ብዙ ሰምተን ገና አልጨረስነውም፣ ግን ዛሬ ጀምሮ እንግዲህ ለዳግማ ትንሳኤ ይወጣል ተብሎ የነበረው ኢትዮጵያ የተሰኘው አልበሙ ዛሬ ተለቋል። 14 ትራኮች ያሉት ሙዚቃዎች ተለቀዋል። እንግዲህ በኢንተርኔት cdbaby.com የሚባል ዌብሳይት ላይ ነው የወጣውና ማንም ሰው እዛ ወጥቶ ሄዶ መግዛት ይችላል። እንግዲህ አልበሙ የተወሰኑ ሙዚቃዎችን ሰዎች ፌስቡክ ላይ እና ዩቲዩብ ላይ ሼር እያደረጓቸው ነው። በተለይ አዜ ቴዎድሮስ የተሰኘው ሙዚቃውን ከዚህ በፊት የሰማ ነው እሱ ብዙ ሰዎች ሼር አድርገውታል። አይ ቲንክ እሱ ነው ፒክ ያደረገው ሲንግል። እንግዲህ ከኢትዮጵያ ጋር
በጣም እየተደመጠ ያለው
እሱ ነው ፒክ ያደረጋለው። ኢትዮጵያ እንግዲህ የዛሬ ሁለት ሳምንት ወጥቶ ነበረ። ሌላ ሙዚቃዎች አሉት፣ ሬጌዎች አሉት፣ ችክችክ አለው እና አፍሪካን ቢት አለው እንደ ዳንስ ሆንም ነገሮች እና አለፍ አለፍ አድርገን የሰማ ነው። እንግዲህ ወደፊት ለአርብ ደግሞ በደንብ እናዘጋጀዋል።
አጣጥመን ለአርብ ደግሞ ይዘ ነው እንመለሳለን። እንግዲህ ዛሬ ደግሞ አዲስ አበባ ላይ አንተ ኢንተርኔት ኦንላይን ላይ ነው የጠቀስከው። አዲስ አበባ ላይ ደግሞ ያሉ የአሜሪካ ድምጽ አድማጮች እንደገለጹልን ከሆነ የቴዲ አፍሮ ዘፈን ባልተለመደ ሁኔታ በተለያዩ ቦታዎች ድንኳን ተተክሎ በድንኳኑ ላይ ፖስተሮች ተተክለው እንደዚሁም ትልቅ በጣም ሰፊ የሆነ የሚኒባስ ሰልፎች ፖስተሩ የተለጠፈባቸው ሰልፎች ነበሩ። የጭነት መኪናዎችም እንደዚሁ እንደዛ ተደርጎ አዲስ አበባ ላይ እየተከፋፈለ መሆኑን ይህ ኢትዮጵያ የተሰኘው አልበም ገልጸውልናል።
እንግዲህ
እስቲ ያድምጡት አድማጮቻችን፣ አዲስ ሙዚቃ ነው። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በቴዲ አፍሮ ሙዚቃ ነው የምንተዋችሁ።
ሰላም ደሩ፣ መልካም ምሽት። በነገው ጉዞ እንገናኝ።
በነገው ጉዞ እንገናኝ። መልካም ምሽት ዲጄ። ዳኝን ዳኝን አንድ ህግ ማሳየን ዳኝን ዳኝን